ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ሐምሌ 1 ቀን 2012 ዓ.ም ተመረጠ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በኦነግ አሸባሪዎች ታግተው መደረሻቸው የጠፋው የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩት 17 የአማራ ወጣቶች ደህንነት በአስኪ ሁኔታ ላይ እንደሚገኝ የማይረዳ የለም ብለን እናምናለን። ይህ ከቦኮ ሐራም የናይጄሪያው አሸባሪ ቡድን የተኮረጀ አሳፋሪ ተግባር በአገዛዙ በኩል ምንም አይነት ትኩረት አልተሰጠውም። እንዲያውም ያገዛዙ አቋም በጣም አጠራጣሪና አጠያቂ መሆኑ ቀደም ብሎ በሚፈጠው አደነጋጋሪ መግለጫዎች ተጋልጧል። ወላጆቻቸውን እንኳን ማጽናናት ይቅርና ስለሁኔታው ትንፍሽ እንዳይሉ አስጠንቅቋል። እነዚህ ወጣቶች በአቅመቢሶች ሰቆቃ በሚደሰቱ ደንቆሮ አሸባሪዎች እጅ ወድቀው ሲንገላቱና ሲሰቃዩ ረቡዕ ሐምሌ 1 ቀን 218 ቀናት አለፋቸው። ወጣቶቹ ተለቀው የነጻነት አየር የተነፈሱ ዘንድ ሁላችንም የተቻለልን ማድረግ ይተባበቀናል። በፌስቡክ፣ በትዊተር፣ በኢንስታግራም፣ በየሬዲዮ ጣቢያው የተንገላቱባቸውን ግዚዎች እየጠቀስን እንዲፈቱ በአገዛዙ ላይ ጫና እናድርግ እንጠይቅ። ያንስና ድርግ የህሊና ረፍትም እናገኛለን። ይህ ደግሞ የሚጠበቀው ከሁሉም ኢትዮጵያውያን ነው። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ በቅድሚያ ዜና በማስከተልም ጥላቻን የዘራ ፍቅርን አያመርትም በሚል ርዕስ የቀረበውን የዕለቱን የፍኖተ ዲሞክራሲ ሐተታ እዚያም ጭምብሉ ሲገፈፍ የኮሎኔሉ አገዛዝ ያው ኦህዴድ ያው ኢህአዴግ ነው በሚል ርዕስ ባለፈው ዓመት ተላልፎ የነበረውን ትንታኔ በድጋሚ አሰምተን ክፍል አንድ ዝግጅታችን ይጠናቀቃል። አሁን ወደ ዜናው።
ሰሞኑን የሃጫሉ ሁንዴሳ ሞትን ተከትሎ በተለያዩ ቦታዎች በተካሄዱ የሽብር ግድያዎች የሞቱ ሰዎች ቁጥር 239 መድረሱን የኦሮሞ ፖሊስ ማክሰኞ ሰኔ 30 ቀን በሰጠው መግለጫ አስታውቋል። በመግለጫው መሰረት በኦሮሞ አካባቢ ብቻ 229 ሰዎች የሞቱ ሲሆን ከነዚህም ውስጥ 218 ሰላማዊ ሰዎች፣ 9 የጸጥታ ኃይል አባላትና 5 ሚሊሺያ አባላት መሆናቸው ተገልጿል። በአሳባ ከተማ በነበረው የሽብር እንቅስቃሴ 8 ሰላማዊ ሰዎች እና 2 የጸጥታ ኃይሎች መገደላቸው ቀደም ብሎ በከተማው ፖሊስ ኃላፊ መገለጹ ይታወቃል። ከተገደሉ ሰዎች መካከል በጸጥታ ኃይሎች በተተኮሰ ጥይት ተመተው የተገደሉና እንዲሁም ዜጎች ራሳቸውን ለመከላከል በወሰዱት እርምጃ የተገደሉ ናቸው ተብሏል። እስካሁን በሽብሩ እጃቸው አለበት ተብሎ የተጠረጠሩ 3500 ሰዎች በቁጥጥር ስር መዋላቸውና ከነዚህም ውስጥ የጸጥታ አባላት እንዳሉበት ተገልጿል። አብዛኛዎቹ የኦሮሞ ልዩ ኃይል የሚባሉ በየቦታው በአሸባሪዎች የተደረጉ ግድያዎችን እንዲሁም የንብረት መቃጠሎችን አይተው እንዳላዩ ሆነው የነበሩና እንዲሁም በተባባሪነት ሲያቃጥሉና ራሳቸውን ለመከላከል በወሰዱ ዜጎች ላይ እርምጃ እየወሰዱ እንደነበር የሚታወቅ ሲሆን በአሁኑ ወቅት በህዝብ ከፍተኛ ጩኸትና ግፊት አገዛዙ እነዚህን ፖሊሶችን የመለየት እርምጃ መውሰዱን ገልጿል። በተለይ በተለተኝነት የተመለከቱም ሆነ በጥፋቱ ተባባሪ የሆኑ ፖሊሶች በወንጀል የሚያስጠየቃቸው መሆኑ ግልጽ ሲሆን አገዛዙ የወሰደው እርምጃ ግልጽ አለማድረጉ ብዙዎችን ጥርጣሬ ውስጥ ከተዋቸዋል። ሰሞኑን አማራጮቻቸው የተያዙባት ባለድራስ ለእውነተኛ ዴሞክራሲ ፓርቲና አብሮነት ለኢትዮጵያ ፌደራላዊ አንድነት ፓርቲ ረቡዕ ሐምሌ 1 ቀን በየፊናቸው ባወጡት መግለጫዎች የታሰሩባቸው አማራር አባላት እንግልት እየደረሰባቸው መሆኑን ገልጸዋል። የባለድራስ ለእውነተኛ ዴሞክራሲ ፓርቲ ባወጣው መግለጫ የፓርቲው አማራር አባላት አቶ እስክንድር ነጋና አቶ ስንታየ ቸኮል በማይታመን መልኩ በፈጠራ ወንጀል ታስሯል ካለ በኋላ በፖሊስ ከፍተኛ ድብደባ እንደተፈጸመባቸውና እስካሁን ድረስም ህክምና እንዳላገኙ ገልጸዋል። አብሮነት ለኢትዮጵያ ነጻ ፓርቲ በበኩሉ ባወጣው መግለጫ ከሰሞኑ ከተከሰተው ሁኔታ ጋር ምንም አይነት ተያያዥነት በሌለው መንገድ የፓርቲው አማራር አባል ኢንጂነር ይልቃል ጌትነት መያዙንና እስካሁን ፍርድ ቤት አለመቀረቡን ገልጾ በአስቸኳይ እንዲፈታ ጠይቋል። የጤና ሚኒስቴር ማክሰኞ ሰኔ 30 ቀን በሰጠው መግለጫ በኢትዮጵያ በላቦራቶሪ ምርመራ ቫይረሱ የተገኘባቸው ሰዎች ቁጥር 6774 መድረሱ ገልጿል። መግለጫው ሰሞኑን በአዲስ አበባና በኦሮሚያ የተለያዩ ቦታዎች በደረሰው አለመረጋጋት ምክንያት በሚፈለገው መጠን ምርመራዎች ለማካሄድ አለመቻሉን ከመግለጹ በተካሄዱ የተቃውሞ ሰልፎች ህዝባዊ ስብሰባዎች ላይ መዘናጋት በመታየቱ በሚቀጥሉት ቀናት በኮሮና ቫይረስ የተያዙ ሰዎች ቁጥር ሊጨምር እንደሚችል አስታውቀዋል። በዓለም ላይ በኮሮና የተያዙ ሰዎች ቁጥር እየጨመረ መምጣቱ ሲነገር በአሜሪካ በቫይረሱ የተያዙ ሰዎች ቁጥር ከ3 ሚሊዮን ያለፈ መሆኑን መረጃዎች ይጠቁማሉ። ባለፉት 4 ወራት በኢትዮጵያ ሁሉም አካባቢዎች የክፉኝ በሽታ እየተስፋፋ መሆኑና የጤና ሚኒስቴር አስታውቀዋል። በወረርሽኙ የተጠቁ በአብዛኛው ከ5 ዓመት በታች የሆኑ ህጻናት ሲሆኑ ብዙዎቹም ክትባቱ ያልወሰዱ መሆናቸው ተነግረዋል። የኮሮና ቫይረስ በመስፋፋቱ ምክንያት መደበኛ የህክምና አገልግሎት የሚጠይቀው ዜጋ ቁጥር እያነሰ መምጣቱና እንዲሁም በ9 ወር በአንድ አመት ከ3 ወር ጊዜ በድጋሚ የሚሰጡትን ክትባቶች ህጻናት እንዲወስዱ አለመደረጉ በበሽታው መስፋፋት ተጨማሪ ምክንያቶች ናቸው ተብሏል። ከሰኔ 23 ጀምሮ ክትባቱ 5.1 ሚሊዮን ለሚሆኑ ህጻናት ተሰጥቷል ቢባልም አሁንም ክትባቱ ያልወሰዱ በርካታ ህጻናት መኖራቸው እየተነገረ ነው። ቀደም ብሎ በተለያዩ አካባቢዎች በየጊዜው በክፉኝ በሽታ በርካታ ሰዎች በመሞታቸው ሲዘገብ መቆየቱ ይታወቃል።
ጥላቻን የዘራ ፍቅርን አያመርትም። ወያኔ የከፈፈለ አባወራም የአንድነትም ጣላት ነው። ወያኔ ለስልጣን የበቃው ህዝብን አጣሎና ከፋፍሎ መሆኑን የማያውቅ የለም። በስልጣን የቆየውም ህዝብን እርስ በርሱ ከፋፍሎ በተለይ በአማራው ላይ ከእሳት የነደደ ጥላቻን አራግቦ መሆኑን ማንንም አይተውም። ኮሎኔሉ ደግሞ 27 አመታት ሙሉ የወያኔ ተለጣፊና ግርፎን ያገለገለ የጥላቻ ቋት መሆኑን ዛሬ ማንንም አሳመኑኝ የሚል ሊኖር አይገባውም። ለስልጣን ከደረሰ ጊዜ ጀምሮ ምን አይነት መንፈስና አቋም አራገበ ቢባል የእርስ በርስ ጥላቻና እልቂት ነው። ለይስሙላ መጀመሪያ ሰሞን ኢትዮጵያ አሉና በተግባር ግን ጸረ ኢትዮጵያ ኃይሎችን ግለሰቦችን ጋብዞና ደግፎ ህዝብ ላይ ለቀቀ። በጌዲዮ በሚሊዮን ደረጃ ለመፈናቀል በቡራዩ ወዘተ አማሮች ለመታረድ በሻሸመኔ ቁልቁል ለመስተቀል በአጣይ ለመፍጀት ጊዜ አልወሰደባቸው። በአጼ ምኒልክ ላይ ጦት ቆረጦ አስቆረጦ ብሎ የአኖሌን ሐውልት ያስኖሩባቸው ላይ ጸያፍ ዘመቻው ተጠናከረ። ታሪክ ተበረዘ። ይባስ ብለውም ከኢትዮጵያውያን ጋር ያላቸውን ዝምድና ለመሰረዝ ኦሮሞ ከባህር የወጣ ህዝብ ነው እስከማለት ደረሱ። ከነገቢሳ አራርሳ ባለመንጫው መንጋ ሳይውል ሳያድር የአረብ ገንዘብ ፈሰሰና ኢትዮጵያዊ ሲባሉ የነበሩት ወዲ ጉዲናዎችም ተደባለቁ። ሁለት ዓመት ሙሉ ጸረ አማራ ጸረ ኢትዮጵያ የጥላቻ ዘመቻ ተደረገ። ዛሬ የመንጋውን አረመኔ ድርጊቶች አይተን ስንሳቀቅ መርሳት የሌለብን ቁም ነገር የዚህ ሁሉ ገበሬዎቹ እነ ኮሎኔልና አወቅን ባይዘረኞች መሆናቸውን ነው። ተጠያቂው አውሬውና ለፍርድ መቅረቡ የማይቀረው ወያኔ ነው። ተጠያቂዎቹ ከርሳደር ምሁራኖቹ ናቸው። የተረጨው የጥላቻ መርዝ ያው በዘረኞች ዘንድ ልምድ እንደሆነው ወደ ራሳቸው ተመልሶ በጎጥና በስልጣንም ጥም ሸንሽኖ ሶማሌ፣ አቢጋል፣ ሀበርጌዲር፣ ዳሮድ፣ መሪሃን ወዘተ በሚል እስከዛሬ በመናገስ ላይ እንዳለው ሁሉ ዘረኞቹን በአውራጃና በሃይማኖት ከፋፍሎ እያናከሳቸውም ነው። አቶም ባለማቋረጥ ይከፋፈላል እንደተባለው ሁሉ ይሄው ዛሬ ተሰነጣጥቀው መናከሳቸውን እየታዘብን ነው። በሃይማኖት ለይተው የተዋህዶ ተከታይ ጉራጌዎችን ንብረት ለይተው ቢያወድሙም እስላምና ፕሮቴስታንት በሚል መጋጨታቸውም የሚደበቅ አይደለም። በሰሜን አሽዓ አድዋ ሽሬ አክሱም ወያኔ ከሌላው ጋር ግጭት ላይ እንዳለ እናውቀለ ቀጥረኞቻቸውን አስተማርተው አማራውንም ላይታች ጎንደር ጎጃሜ ሸዌ ወሎዬ በሚልም ሊያናክሱ ብዙ ሲጥሩ ቆይተዋል። አማራን ከሌላው ነጥሎ ማጥቃት አማራውን ራሱን መከፋፈልና ማናከስ በአማራው ላይ ሌላውን ህዝብ ማዝመት ቤኒሻንጉል የኦሮሞ ነው ብሎ መነሳት የዚህ ሁሉ ምንጭ ወያኔ ቢሆንም ያዋጣል በሚል ኮሎኔሉ ምን ይገለገልበት ወስኖ ሲጥርም እየታየ ነው። ቤተክርስቲያኖችን በማቃጠል የሃይማኖት ጦርነት ሊለኩስ ሞክረው ነበር። አሁንም አልተውተም። የግድያ እርምጃ ወስደው መስጊድ አፍርሰው ሼኮችና ቀሳውስትን ገድለው ሐውልቶችን አስፈርሰው ህዝብን እርስ በርስ ሊያናክሱ እቅዳላቸው ብለን ያጋለጥነው ዛሬ ሳይሆን በወያኔ ጊዜም ጀምሮ ነው። ለዘረኞቹ ያላቸው መሳሪያ ህዝብን በፍቅር አስተሳስሮ በሰላምና ዲሞክራሲ ማስተዳደር ሳይሆን ህዝብን ከፋፍሎ ሁሉንም ማጥቃት ማዳከም ነውና እንብዛም አዲስ ሊባል የሚችል ዘዴ የላቸውም። ዘፋኙን ራሳቸው ገለው በአማራው ህዝብ ላይ መንጋውን እንደለቀቁ ሁሉ ነገም ከዚህ ብዙ የተለየ ዘዴና ስልት የሚኖራቸው አይደሉም። ከውጭ አገር ወይም ሌላ ኃይል ጋር ጦርነት ከፍከፈው የህዝብን አገር ወዳድ ስሜት ሊነግዱበት መጣራቸው መጠበቅ አለበት። የሚያሳዝነው ነጋጠባ የሚታለልላቸው ህዝብ ቁጥር ትንሽ አለመሆኑ ነው። ጣላትን ወዳጅ ብሎ ሊያቀፍ የሚታደፈው ዜጋ ቁጥሩ መብዛቱ ነው። ስንቱ ኢትዮጵያዊ በኤርትራ ሜዳ በባድመ ወዘተ አገርን ሊያስከብር መስዋዕት ሆኖ ይያለ ገዳያቸውን ሻቢያን እልል ብሎ መቀበል በጎንደር ሳይቀር አጨርጭቦ ማቆላመጡ ሲሰማ ወገን ቢያዝን ቢቆጭ ሲያንሰው ነው። ለአገር ብሎ መስዋዕት እንዲህ ዜጎች ራሳቸው ካራከሱት ነገ ታዲያ ማን ነው ሞኝ ሊጠብቃት ህይወቱን የሚሰዋላት? ጥላቻን ረሽተው በተለይ አማራውን ህዝብ ከሰይጣን አወዳድረው ጥቃት ሊያደርሱ በገሃድ ሲጥሩ አማራንን ባዮች ከሃዲዎች የዘረኞቹ መሳሪያ ሆነው በአገር ውስጥም በውጭም ጫማቸውን ሲስሙ ስናይ ወይ ጉድ ብለን ብንቆጭ ማንንም አይፈርድብንም። አንድ ታዛቢ እንዳለው እንኳን ፕሮፌሰር አስራት አገር ወዳድ ኢትዮጵያውያንና የቀድሞይ ሀፓዎች ይህን ቅሌት ሳያዩ አረፉ ያሰኛል። ያንንም ቢሆን ቢወዱ ባይረዱ ይባል ነበር። ዛሬም ለባዕድ ያላደረ ምሁር ማግኘት አስቸጋሪ ሆኖ ተገኝቷል። ሞገት ላፈኛ አብቹ ለገኛ እንደተባለው ሁሉ ኮሎኔሉን አብቹ ሻቢያውን ኢሱ ብለው በገዛ መላሳቸው ተዋርደው የሚዋረዱ ያምባገነን ጫማሳሚ ወራዶች ፈልተውብናል በነል ስህተት አይሆንም። ለህዝብ ደግሞ እንዶድ በገርነቱ ውሃ ወሰደው ቢባል ትክክል ነው። የበላባዩን ምሁር ተብዬ ጅብ ለንቋቋመው ሲገባ እየተሞኘለለት አገራችንን ጎርተናል። በጠራራ ፀሐይ የቦጨቆናቸው ቅርጥፍ ያሉ ሸታሞች በለስቀንቷቸው ባፈተታቸው ይዘውሩንም ችለዋል። በርግጥ የባንድ በኩል የሚታይ ሀቅ ሲሆን በሌላ በኩል ደግሞ ህዝብ ሴራውን ነቅቶና አውቆ ባለው አቅም እየታገላቸው ነው። ኮሎኔሉን ሊያሻሽጡና ድጋፍ ሊያስገኙለት የተሰለፉት ኃይሎች አሜሪካ፣ ራባውያን፣ እነ ሳውዲና አረቦች ወዘተ ኃይልም ገንዘብም በሰፊውና በብዛት አላቸውና በከፍተኛ ደረጃ ረድተውታል፣ አሸልመውታል፣ ለውጥ አመጣ ብለው በድርቅና ቆመውለታል። ታዋቂው ገጣሚ በስደት ላይ ፋለ ከጻፈው ግጥሙ ውስጥ ንብ በሆነማ በርሬ ሄጄ የኢትዮጵያን ጠላት በጠዘጠስኩ ነበር ብሎ ነበር። የኢትዮጵያን ጣላቶች መጠዝጠዝ የትውልድ ግዳጅ ሆኖ ሳለ ከጣላቶቹ ጫማ ስር መደፋት ግን የውርደት ውርደት ፍጹም ክህደት መሆኑ መሸፋፈን የለበትም። የኮሎኔሉ ቀጣሪዎች የገደለውን ሰው ቁጥር ይቀንሱለታል፣ የግድያ መንስኤውንም አማራን ለመጨረሻ መሆኑን ሊደብቁለት ይጥራሉ። ባለፈው ሰሞን የአሜሪካ ሬዲዮነን ባይ ቅጥረኛ ተቋም ሲናገር በአንድ ብሔር ተወላጆች ላይ ጥቃት ደረሰ ተባለ ሲል ተደምጧል። ማን ነው ይህ አንድ ብሔር ተብሎ በሽንፈንፈን የቀረበው? ግርግር ሳይሆን ማን ነው ጽንፈኛ ኦሮሞ መንጋን ህዝብ ላይ አደራጅቶና አዘጋጅቶ ያስተማራው? ለምንስ ማንነታቸውን ደብቀው ወንጀላቸውን አለሳልሰው ሊያቀርቡ ቃጡ? መልሱ የተሰወረ ነገር አይደለም፣ ግን ልንነቃባቸው ይገባል። ኢትዮጵያዊ ተቋማት የሚሰጡትን መስከረነት ዘግተውና አልሰማንም ብለው የባዕዱን የሚጠክሱና የሚያዳንቁ መብዛታቸው ምንኛ በራሳችን መመካት መኩራት ባዳ እንደሆነብን ተቋሚ ነው። ለምሳሌ ሲታሰሩ እንዲፈቱ የጮህላቸውን የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ ሲፈቱ ለቅንጣትም ሳይመሰግኑ ሳይጠክሱ አንዴ ወይ ሁለቴ ስማቸውን የጠቀሱት የፈረንጅ ተቋሞችን ሲያመሰግኑ ታዝበናል። አንዷም ያገኘችውን የገንዘብ ሽልማት ለአገር በቀል ተቋሞች ሳይሆን ለፈረንጆቹ ተቋሞች መልሳ ሰጥታ ትዝብትን ለዘወትር አትርፋለች። ይህ እንዳለ ሆኖ ኢትዮጵያ አሁንም የሚታገሉላት የሚሰውላት ልጆች ያሏት ስለሆነች ተደላድለው ሊገዟት ያሰቡት እቅዳቸው ከሽፎባቸዋል። ወደፊትም እንዲከሽፍባቸው አምረን መታገል አለብን። ኢትዮጵያ ህፃን የሰራው ተልካሻ አጥር ወይም ግንብ አይደለችም። ሊያፈርሷት 27 ዓመታት ፈጅተው አልሆነላቸውም። ነገም በቀላሉ የምንፈርስላቸው አንሆንም። የኢትዮጵያ ቆራጥ ልጆች በህይወት እስካለን ድረስ እኩይ እቅዳቸውን እናበላሸዋለን። በደም የተጠበቀች አገር ናትና በቡከኖች ጥቃት ፍርስርስ አትልም። ይህን መቀበል ማመን አለብን። ኢትዮጵያን ለማዳን ሊሰለፉ ከተዘጋጁ ሁሉ ጋር ኢሃፓ ሊያብር ሊታገል ዝግጁ ነው። ፈሪና ባንዳ ተለይ እንላለን። በትግላችን ዘረኞች ይውደሙ። አገር አድን ትግላችን ይጠናከር።
የኮረኔሉ መንግስት የለውጥ አራማጁ መንግስት ለውጠኛው ኮረኔል ያው ኦነግ ያው ኦዴፓ ያው ኢህአዴግ ገና ከጥንስሱ የኢትዮጵያ ህዝብ ጸረ ዘረኛ አምባገነን ወጃኔን መንግስት ለመጣል ትግሉን አፋፍሞ ብርክ ሲያገዘው ይህንን ዘረኛ ጸረ ኢትዮጵያ የባዳን አገልጋይ ነፍስ ለማትረፍ በዋሽንግተን ዱለታውና መልመላው ሲደራ ጉዳዩን አካሄድና ጦሱን አስመልክቶ ኢሃፓ ሲወተውት እንደነበረ የምዘነጋ አይደለም። ታዲያ ማን ቢሰማ ሆነና እንጂ ብሎም መልመላው ተጠናቆ ስምሪት ተሰጥቶ የምዕራባውያን ዲፕሎማቶች አዲስ አበባን በማጥለቅለቅ ፍርአተ ሹመቱ ሲከናወን ኢትዮጵያዊነት ሱስ ነው እና መደመር በሚል ጭምብል ተከናንቦ በይፋ በአደባባይ ወጣ። ሴራው ተጧጧፈ። በውጭ የተሰማሩት የተገልጣይ የኢሃደግ የኦነግ የአውነግ የቲፒኤልኤፍ ጽንፈኞች በሙሉ ተጠፉ። አስመሳይ ተቃዋሚዎች ነን የሚሉም የመራባውያን የክፉ ቀን ከመጣ መከቻ ተብሎ የተዘጋጁና በህዝብ ትግል አምካኝነት የተካኑ ሆዳደር ህሊናቢስ ባንዶችም ተጥለቀለቁ ተጥለቀለቁ ወደ አገር በመመለስ የቅርበሳውን ድራማ አጋጋሙት። ሹመኛውም የውሸት መደመር ከበሮ እየደለቀ ያጃቢዎቹን ጭብጨባ በማዳመጥ ከመስከሩም በላይ ያንን በ27 አመት መስዋዕትነትና መራቅ ትግል የተገነባውን የኢትዮጵያውያን ህዝብ የአንድነት ህብረት ሰንሰለት ለማበጣጠስ በጥድፊያ አጧጧፉት። ማስተር ፕላኑን ተከትሎ የተከሰተውን የህዝብ አመት ተከትሎ የተነሳውን የኦሮሞ ብሔረሰብ ቅድሚያ ተሰጥቶት የብተናው ስራ ተጀመረ። ዘመቻውም በወያኔ ጀነራል የኮትሮባንዱ ልዑል ኳርተርና በአብዲ ኢሌ እየተመራ ልዩ ኃይል የሚባለውን ኃይል በማሰማራት ከ800,000 በላይ የሚሆኑ የኦሮሞ ብሔር ተወላጆችን ከጭናክሰን ማፈናቀሉ ዘመቻ ተጧጧፈ። ህዝብ አረ አለቀን ድረሱልን ፉሀት በኦሮሚያ በመላው የኦሮሞ ህብረተሰብ ውስጥ ቀለጠ። የኦሮሚያ ክልል ፕሬዝዳንት አቶ ለማ መገርሳ የህዝብ ጩኸት ሞት ማፈናቀል ደንታ አሰጣቸው። ምክንያቱም ካለቃቸው የተሰጣቸው የሥራ ስምሪት በመሆኑ ስምሪቱ በተሳካ ሁኔታ መከናወኑንና በሰማሎችና በኦሮሞዎች መካከል ጦርነት መፈጠሩንና ህዝብ እርስ በራሱ መገዳደሉን መጀመሩን ማየት የቅደውን ስኬታማነት ማረጋገጫ ነበረና የማፈናቀሉ ዘመቻ አድማሱን በማስፋት ቀደም ሲል በኦሮሞ ብሔር ተወላጆች ላይ የነበረው ዘመቻ በሶማሌ ክልሎች በሞላ በመስፋፋት አብያተ ክርስቲያናትን ትምህርት ቤቶችን ብሎም የጅጅጋ ነዋሪዎችን ለኦሮሞዎች ተፈናቃዮች እርዳታ ረድታችኋል፣ ምግብና ልብስ መጠለያ ሰጥታችኋል በሚል የከተማዋን ጋንጎችና ዱርዮች ልዩ ኃይል የሚባለውን በማጥመት የሶማሌ ተወላጅ ያልሆኑትን የከተማዋን ነዋሪዎች በሞላ በማፈናቀል ሀብትና ንብረታቸውን ትተው የሞተው ሞቶ በትምህርት ቤት በመስጊድና በቤተ ክርስቲያናት ተጠልለው የመንግስት ያለ አለቀን በረሃብ በጥማት እየተሰቃየነን የወገን ያለ ሲሉ የፌደራሉ መንግስትም ሆነ የክልሉ መንግስት ጆሮ ዳባ ብለው በሀገር ውስጥ መገናኛ ብዙሃን እንኳን እንዳይነገር ተከልክሎ ከሶስት ቀን በኋላ በፌስቡክ ከተሰራጨ በኋላ ነበር መንግስት የችግሩን መኖር ያመነው። ካመነም በኋላ ችግሩን በማጣጣል ነበር ሲገልጸው የነበረው። ልብ ሊባል የሚገባው ነገር የህዝብን አንድነት ለማበቃቀፍ የታቀደው እቅድ ከፍተኛ መስዋዕትነትን የሚያስከፍል መሆኑንና በዛን ወቅት ያንን አይነት የህዝብን ግጭት ማስነሳት የሚቻለውና ለረጅም ጊዜ ተቅዶበትና በከፍተኛ ደረጃ ሲሰራበት የቆየና በተግባር ማዋያው ጊዜም አመቺ መሆኑ ተመርጦ የተጀመረ የኢትዮጵያና የህዝቦቿ የጥፋት ጉዞ የተጀመረበት መሆኑ ነው። ወደ ኋላ መለስ አድርጌ ላስታውሳችሁና የወያኔው መሪ ከሆኑት የአባይ ጸሐየን በኢትዮጵያ ቴሌቪዥን ቀርበው ይህንን ብለው ነበር። ትግሉ ተፋፍሞ የወያኔ ስርዓት ውጥረት ውስጥ በገባበት ወቅትና በማስተር ፕላን ተቃውሞ የተነሳው አመት አጎ ወደ ስርዓት ለውጥ ጥያቄ በተቀየረበት ወቅት አሉ አባይ ጸሐዬ ኢህአዴግ ከስልጣን ከተለቀቀ ህዝቡ በብሔር ብሔረሰቦች ተከፋፍሎ ይጫረሳል። አማራና ኦሮሞ እሳትና ጭድ ናቸው፣ በፍጹም አንድ ሊሆኑ አይችሉም ሲል ተደምጦ ነበር። አባይ ጸሐዬ የደገሰውን ድግስ ያቅ ነበር ማለት ነው። ከሰባት ወር በላይ በዘለቀ ህዝብን የማፈናቀል ስራዎች የማዕከላዊ መንግስት የተደገፈ ዘመቻ በሶማሊኛና በኦሮሚኛ ተናጋሪዎች ኢትዮጵያውያን ላይ ተፈጽሟል። በገርቢ ሶማሌዎችና በቦረና ኦሮሞዎች መካከል ጠብ የተነሳ በማስመሰል በአብዲ ኢሌ የሚመራው ልዩ ኃይልና በኦነግ ሸኔ በዳዊት ኢብሳ የሚመራው ኃይል ሆቴሎችና በሆስፒታሎች ላይ ላውንቸርና ባዙቃ በመተኮስ ከ60 ሺህ ህዝብ በላይ በአንድ ቀን ወደ ኬንያ እንዲሰደድ የተደረገበት ሁኔታ የነለማና የኮሎኔል አብይ መንግስት ደንታማ ሰጣቸው ነበር። ይህ ህዝብን የማፈናቀልና ከቤት ከመንደሩ የማሰደድ ከተፈከተው ወጣለው ህዝብን የመከፋፈልና የአንድነቱን ድርና ማግ የመበጫጥሱ ካላቁ ሴራ አንዱ ነበር። በመሆኑም ለተፈናቀሉት ህዝቦች የርዳታና የጥበቃ እርዳታዎችን ከመውሰድ ይልቅ ለማ መገርሳ ወጣቶችን ሰብስቦ ልማት ወይም ደግሞ ሚሶማ በሚል የማስተናገሪያ ፌዝና የለበጥ ዲስኩር በናዝሬት ያካሄድ ነበር። የነለማ የነአብይ የወያኔና የምዕራባውያን የወያኔ ስርዓት ለማስረፍ በከፍተኛ ኢትዮጵያ ውስጥ የነበሩበት ወቅት ነበር የዚህ የህዝብን ትግል ከልበታ ተዋንያን ለሹመኛውን የለውጥ ሰው አስመስለው የማቀቡና የማሻሻጡ ስራ በትክክል እንዲካሄድ የተለያዩ ድራማዎችን ሲያከናውኑ ከነበሩት ውስጥ ጥቂቶቹን ለመጥቀስ ያክል አንደኛ የኢንጂነር ስምንዶ ሞት የሰኔ 16ቱ የቦምብ ፍንዳታ ያች በደንብ ታስቦበት የተከወነ ነበር። የአሜሪካ ኤፍቢአይ ሁሉ መጥቶ ድራማውን እንዲያጅብና እውነት ለማስመሰል ብዙ ስራዎችን አከናውኗል። የኦነግ ሸኔ በመቀሌ ምሳ ተጋብዞ ከአዛዡ አቶ ስብሃት ነጋ ትእዛዝ ተቀብሎ ራቱን በአዲስ አበባ በልቶ ወደ ምዕራብ ወለጋ ነው ያመጣው። ያም የሆነበት ያንን ስርዓት ለውጥ ጠይቅ የነበረልን ከፋፍሎ በአንድነት እንዳይቆምና አጀንዳውንም አስቀይሮ ከመንግስት ለውጥ ይልቅ ወደ የመኖር ወይም ደግሞ ያለመኖር ጥያቄ ውስጥ አስቀይሮ የመኖር በጣፋንታው በነ ለማና በነ ኦነክሽን እጭ እንዲወድቅ ማድረግ ነበር የታላቁ ሴራ ግብ። ዳውድ ኢብሳ በአዲስ አበባ ሆቴል ተቀምጦ እየተፋለምኩት ነው ከሚለው መንግስት ጎን ተቀምጦ ጋዜጣዊ መግለጫ ሲሰጥ በምዕራብ ወለጋ የመንግስት ባንክ በተደጋጋሚ ሲዘረፍ የአቶ ለማ መገርሳና የኮሎኔሉ መንግስትም ቢሆኑ ድራማውን ራሳቸው የሰሩት በመሆኑ ስጋት አልገባቸው። ለህዝብ ዋይታም ቢሆን አልተቸገሩም። እንዳውም ለምን ከክልሉ ፕሬዝዳንት ሆኑ የፌደራሉ መንግስት የአመራር አካል በቦታው ተገኝተው ህዝብን አያረጋጉም ተብለው ሲጠየቁ የጸጥታው ሁኔታ ለነፍሴ ያሰጋኛል ነበር ያሉት። ምክንያቱም የማፈናቀሉ ሴራ ሙሉ በሙሉ ስላልተጠናቀቀ ህዝብን ማረጋጋቱና የሳቸው ተመልሰው ነፍስ አዳኝ የመሆናቸው ጊዜ አልደረሰም ማለት ነበር። ከ250,000 ህዝብ በላይ ህፃናት፣ አዛውንቶች፣ ሴቶች፣ ተማሪዎች ያለ ምግብ ያለ መጠለያ ለቀናት ለሳምንታት ለቀን ፀሐይ ለሌሊት ቁር ተጋልጠው ሲሰቃዩ የደረሰላቸው ሰው ወይም ደግሞ የመንግስት አካል አልነበረም። ይህ ሁሉ ግፍ የተከናወነው በኦሮምኛ ተናጋሪው የኢትዮጵያ ህዝብ ክፍል ውስጥ ነበር። ዛሬ ኮሎኔሉና አጃቢዎቹ ለኦሮሞ ህዝብ እንደቆሙና በኦሮሞ ህዝብ ጥቅም ላይ የማይደራደሩ ለኦሮሞ አርሶ አደር ለኦሮሞ ላባደር እየተፋለሙ ያሉ ለማስመሰል እና ይህ ሁሉ ዛሬ ኦሮሞ የስልጣን ይዞ ቢይዝ ነፍጠኞች፣ አማሮች፣ የድሮ ስርዓት ናፋቂዎች፣ የአሃድ መንግስት ተመኞች እያሉ የሚደሰኩሩት የኦሮሞ ጽንፈኞችና የወያኔ ቅጥረኞች ሀቁ ሲገለጥ የመጀመሪያውን የግፍ ዱላ ያሳረፉበት የኦሮሞ ህዝብና በመላው በመሃላቸው አብሮ የበሚኖረው የሌላ ብሔር ተወላጆች የሆኑ ኢትዮጵያውያን ላይ ነበር። ይህ ሴረኛ ጸረ ኢትዮጵያ የወያኔና የመራባውያን አገልጋይ ጽንፈኞች አስታጥቆና አደራጅቶ በኢትዮጵያና በኢትዮጵያ ህዝብ ላይ በማስተማራት በቡራጆች ጭፍጨፋ በሻሸመኔ በጉጂ በከሚሴ በአጣኤ በቤኒሻንጉል የተፈጸመውን ግፍ በቀጥታ የተፈጸመው በሹሙና በወያኔ የተቀነባበረ ሴራ እንጂ የጥቂት ግለሰቦች ጋር አልነበረም። ስራቸው ሰው ራሳቸው ሰው የነበረው ጀነራል ከማል ጉልቱ ኦዴፓ የኦዴፓ አመራሮች ያቀነባበሩት ሴራ እንጂ ኦነግ ሸኔ ከመንግስት ኃይል በላይ አለመሆኑን ከልምዳቸው ካዩትና ካገኙት ሀቅ ለመገንዘብ እንደቻሉ ለህዝብ ገልጸዋል። በቤኒሻንጉል የኦሮሞዎችና የአማራ ብሔር ተወላጆችን በማጋጨት የኦሮሞና የአማራ ብሔር ተወላጆች ከክልሉ እንዲፈናቀሉና አካባቢውን ለቀው እንዲሰደዱ ወያኔ በማከላዊው መንግስት አቀነባባሪነት የተከናወነ ሴራ ነበር። ብሎም አዲስ አበባ ኦሮሞ ኦሮሚያና ወይም ደግሞ አዲስ አበባ ኬንያ የሚለው የምር አዲስ አበባ ኦሮሞ ሆኖ የኦሮሞ ህዝብ ጥቅም ከማስከበር ጋር የተያያዘ አቅኛ ትግል ሳይሆን በታላቁ ሴራ እቅድ መሰረት የአዲስ አበባ ነዋሪ በአብዛኛው ኢትዮጵያዊ የምዝ ዜጋ በመሆኑ በወያኔ ኢህአዴግ ስርዓት መፍረስ ላይ ከፍተኛ ተጽዕኖ ሊያሳድር እንደሚችልና ተባብሮ ከተነሳ የሀገሪቷን የፖለቲካ ቅኝት ሙሉ በሙሉ ሊቀይረው ስለሚችል የዚህ ህዝብ ህብረት አንድነት ማፈራረሱ ቅድሚያ ተሰጥቶት አስፈላጊነቱን ታምኖበት በቅድ ተይዞ የተካሄደ ድራማ ነው። ቀደም ሲል በአዲስ አበባ ወጣቶችና በኦነግ ደጋፊዎች መካከል ጠብ ቀስቅሰው በአንድ ቀን ከአምስት ወጣቶች በላይ ሲገደሉ 1500 በላይ አፍሰው በካምፕ ካሰቃዩና ካንገላቱ በኋላ ሲለቀቁ በጉራጆ መጤዎች በማለት በገንጀራና በቆንጮራ የጉራጆ ነዋሪዎች ጨፍጭፈው ህዝቡን ከመኖሪያ ቤታቸው ሲያስፈናቅሉ የከተማው ከንቲባ ወይም ደግሞ ማዕከላዊ መንግስት ጉዳዩን አቅልሎ ከመያዙም በላይ ህዝብ ለሚያነሳው ጥያቄ ይሰጥ የነበረው መልስ የትዕቢትና በደንታቢስነት መንፈስ የተሞላ ነበር። ይህ ክስተት ያሳየ ነበረው ድርጊቱ በመንግስት እውቅና ያለውና የመንግስትም የጸጥታ ኃይል የተባበረው መሆኑን ነው። ይህ ሁሉ ድርጊት ለኦሮሞ ህዝብ ዘላቂ ጥቅም ማስከበር ሳይሆን የወያኔ ኢህአዴግ ስርዓትን ከማስቀጠል አኳያ ተጠንቶና ታቅዶ በተግባር የዋለ መንግስታዊ ሴራ ነበር። ጽንፈኞች በመንግስት ከለላ ስር ተጠልለው አገር ማፍረሱን የህዝብን አንድነት መበጣጠሱን በከፍተኛ ደረጃ ከማከናወናቸውም በላይ የሀገርቷን ህዝብ ከአጥናፍ እስከ አጥናፍ በማካለል የማፈናቀሉን ፕሮጀክት እንዲያስፈጽሙ የኮሎኔሉ ቡድን ወይም የወያኔ ቡድን እድሉን አመቻችቶ አስተማርቷቸዋል። በቅማንትና በአማራ ህዝብ መካከል በወልቃይትና በራያ ህዝብ ላይ የወያኔ አቀነባባሪነት የተከፈተው ኢትዮጵያና አማራ ጠል ዘመቻ በገሃድና በሰፊው ሲከናወን የኮሎኔሉ መንግስት ምስራቅ አፍሪካን የማስተባበር ሚሽን ዘርግቶ የቧልት ዲስኩሩን ሲደሰኩር ነበር። የሹምና የተባባሪዎቹ የማስመሰል ድራማ ተነግሮ ወይም ደግሞ ተቆጥሮ አያልቅም። ታጨውና ተደራጅተው ለቤተ መንግስት ድረስ ገብተው በጥበበኛው ኮሎኔል በቀላሉ ፑሽአፕ ብቻ በማሰራት ታቅሎበት የነበረውን አደጋ ከማክሸፉም በላይ ከሱሉልታ በፈረስ ዘምተው የነበረውን የኦሮሞ ህዝብ ማረጋጋትና ሊደርስ ይችል የነበረውን ህዝብ እልቂት ማስወገዱን በቴሌቪዥን ቀርቦ ለኢትዮጵያ ህዝብ ሲገልጽ ምን ያክል ደንቆሮ እንደሆነ ህዝብ ገምቶት አልፏል። ይኸውም መንግስት የአዲስ አበባን ህዝብ ዲሞክራሲ ለመቀየር በታቀደው እቅድ መሰረት የአዲስ አበባ ነዋሪ ላልሆኑ የኦሮሞ ብሔር ተወላጆች ነፃ የመኖሪያ መታወቂያ በግብ ሲያድል የከተማዋ ነዋሪ ህዝብ ጉዳዩን አሳሳቢነት ተገንዝቦ ጥያቄ ሲያቀርብ የሹመኛው የማቀው ነገር የለም ሲል ነበር ወጥቶ በቴሌቪዥን የተናገረው። ይህም የክህደት ቃሉን ሲሰጥ ተደምጧል። ይህ ጉዳይ በከፍተኛ ደረጃ ያሳሰበው የአዲስ አበባ ነዋሪ ህዝብ ተሰብስቦ የመብት አስከባሪና ተቆርቋሪ ድርጅት አቋቁሞ በከተማዋ መመራት ያለባት በነዋሪዎቹ ህዝብ በተመረጠ ከንቲባ እንጂ ከኢሃደግ ቢሮ ተሾመ ሹመኛ መሆን የለበትም። የኦሮሚያ ክልልም አስተዳደርም በከተማዋ አስተዳደር ውስጥ እየገባ እንዳይ በጠብጥ ለማከለይ መንግስት አቤት ቢባልም ኮሮኔሉ በአንድ አገር ሁለት መንግስት የለም የሚል መግለጫ ከሰጠ በኋላ ያደጋጃቸውን ጽንፈኞች በማጥመድ ህዝባዊ ስብሰባ እንዳይካሄዱ በመበጥበጥ የስብሰባ አዳራሽን በመከራየት እንዳይችሉ በመከልከል በግልጽ ባደረገው ዘመቻ ጽምብሉ ወልቆ እርቃኑን እያቆመው ሲመጣ እርቃኔን ከቆምኩ ጽምብሌም ከወለቀ በሚል ግልጽ የሆነ ኢሃደጋዊ ተግባሮችን በማከናወን ላይ ይገኛል። ይህ በመሆኑ ለቆሙለት ስርዓት ከፍተኛ ስጋትና ግዜ ተሰጥቶት አሁን እየታየ ባለው ሁኔታ ተቀጠለና የህዝብ ድጋፉን ተማጥቶ ካለቀ መመለስ ስለማይቻል አዲስ ድራማ ማዘጋጀት ነበረባቸው። ይህም የትግራይ ጉብኝት የወሎ ጉብኝት ተከትሎ ያ ከጥንት ከጧቱ ጠላት ተብሎ የተፈረጀው የአማራና ኢትዮጵያዊ ነኝ ባይ ዜጋ የአዲስ አበባ ነዋሪ ህዝብ ላይ ያነጣጠረ ግልጽና ገሃድ የሆነ የሰኔ 15ቱ የአዴፓን የህወሓት የተቀነባበረ በአማራን ህዝብ ላይ የከፈቱት ጦርነት መግደል ጦርነትና መገደል አለባቸው ተብለው የተፈረጁ የአመራር አካላትን አስወግደው ተቋማቸውንም የማፍረስ ዘመቻውን በመቀጠል በሀገር አቀፍ ደረጃ ጸረ ኢትዮጵያውያንና ጸረ አማራ ዘመቻው በኦዴፓና በቲፒኤልኤፍ መሪነት ዘመቻው ቀጥሏል። በዚህም የተነሳ የነበረው የህዝብ ድጋፍ ተሟጦ በማለቁ በመደናገጥ ልክ ኢትዮጵያዊነት ሱስ ነው መደመር በሚል አላት መርዛቸውን ለመደበቅ እንደሞከሩት አሁን ደግሞ አሁንም የሁኔታ አፍጦ አግጦ ስለመጣባቸው የህዝብ አመጽ አይቀሬነቱን በመረዳታቸው በትግራይ ነጻ አውጪ ድርጅት ላይ የህወሓት ማስፈራሪያ ላይ መግለጫ በማውጣት የህዝብን አንድነት ለማነውለል ሲሰሩ ሲጥሩ ይታያሉ። በርግጥ ለኢትዮጵያና ለአማራ ህዝብ ቆመናል ካሉ አዴፓዎች ለምን በአማራ ህዝብ ላይ በፌደራል መንግስቱ መሪነት በአውሮፓና በህወሓት የሚደረገውን ጭፍጨፋና ባስቸኳይ እንዲቆም አልጠየቁም? ለምን የፌደራል መንግስት ከክልሉ እንዲወጣና ያ የኮሎኔሉ ድራማ ወይም ደግሞ የቁጡ መፈንቅለ መንግስት ነጻና ግልጽኛ በሆነ እንዲጣራና ሀቁ እንዲወጣ አለመጠየቅ? ለምን ኢትዮጵያዊ ነን ኢትዮጵያዊ ነትና በአማራነት ላይ የተከፈተው ጦርነት ያለ አንዳች ቅድመ ሁኔታ እንዲቆም አዴፓ አልጠየቀም? አዴፓ ሰኔ 15 ማታ የሆነውን ጥንቅቆ ያውቃል። ያላወቀ በማስመሰል አሁንም የውሸት መፈንቅለ መንግስት መዝሙር እየዘመረ ለአማራ ህዝብ መብት መከበር የአማራ ህዝብ ከሌሎች ጋራ በእኩልነትና በመተባበር የወደፊቷን ኢትዮጵያ ለማገንባት የአማራ ህዝብ ያልተወከለውን ምትን ህገ መንግስት መቀየር አለበት ብለው በጠየቁ ቡድኖች ጋዜጠኞችና ግለሰቦች ላይ ጽንፈኞች በሚያካሂዱት ጸረ ኢትዮጵያና ጸረ አማራ ዘመቻ ተባባሪ ሆኖ እስርና አፈና በአማራ ወጣቶች ላይ ያካሂዳል። ይህ የህወሓትና የአዴፓ የማስመሰል የእንኳን ሰላም የእንካ ሰላምታ የመግለጫ ምልልስ የምታሳየው አንድ ትልቅ እውነታ ግን አለ። ይህ እውነታ አንደኛ የሹመኛው ኮሎኔል መንግስት የህዝብ ድጋፍ ተሟጦ ማለቁንና የህዝብ ትግል በአዲስ መልክ መጀመሩ ሹመኛው ሆነ ጽንፈኞቹ በግልጽ የተረዱት መሆኑ። ሁለተኛ ሹመኛው መንግስት የህዝብን መሰረታዊ ጥያቄዎች ቅንጣት ያክል እንኳን መመለስ ባለመቻል ያ ሲጀመር ድጋፍ ለግሶት የነበረበት በከፍተኛ ምሬትና ሀዘን ተውጦ ለማይቀረው ህዝባዊ አመጽ ሁኔታዎች ሁሉ አመላካች መሆናቸውን በግሃድ እያዩት መሆኑን። ሶስተኛ ያ በውሸት ማስፈራሪያ መንግስቴ ከተነካ ኦሮሞ በፈረስ ሳይቀር ዘምቶ እልቂት ከመፈጠሩ በፊት እንዴት ማቆም እንደነበረብኝ ነበረ ጭንቀቴ ያለው ሹመኛ አሁንም በሰኔ 15 በአማራ ህዝብ ላይ ባወጀው ጦርነት የጎረቤት አገሮች ምን እንርዳ እያሉ እንደጠየቁት የጠየቁት ስለሆነ መንግስቴን ለመገልበጥ የሚያስብ ሁሉ ቢጠነቀቅ ይሻላል ሲል በቁመናው ልክ ዋሽቷል። የጎረቤት አገር ሲል ሱዳን፣ ኬንያ፣ ሳውዲ፣ ካታር፣ ኤርትራን ወይስ ደግሞ ኦዴፓ ኦነግን ተዋሃትን ወይስ የደቡብ ህዝቦችን ማለት እንደነበረ ይህ ሁሉ የሚያሳየው የሹመኛውን ተራ አሻንጉሊትና ባዶ ጭንቅላት ይዞ በኢትዮጵያ ህዝብ ላይ እያቀረሸ ያለ ግሩዝ ፍጡር ነው ቢባል ከእውነት የራቀ አይሆንም። አራተኛ የአገሪቷ ኢኮኖሚ ተንኮታክቶ ባለበት ሰራተኛው ገበሬው ከመጥ ተግባራት ተፈናቅሎ ከሶስት ሚሊዮን በላይ የምግብ የመጠለያ የመድኃኒት የውሃ እርዳታ ፈላጊ በሆነበት ሀገር የብድር እዳዋ ጣሪያ ነክቶ ወለዱን እንኳን መክፈል ባልተቻለበት የኢኮኖሚ ቀውስ ውስጥ ያለ ማህበረሰብ ባለበት ሀገር በፖለቲካዊ ቀውስ ምክንያት የህዝብ መፈናቀል ሳባራ እየቀጠለ ባለበት ሀገር ያገር ውስጥም ሆነ የውጭ ኢንቨስተሮች ሙልጭ ብለው በጠፉበት ሀገር በሀገሪቷ ከተሞች ሙሉ ሰላም የሌለበትና ወንጀል ተበራክቶ የውጭ ሀገር ዲፕሎማቶች እንኳን ሳይቀሩ ወጥተው በሰላም መግባት አልመቻላቸውን በዓለም አቀፍ ሚዲያ ሳይቀር እያሰሙ ባሉበት ሀገር በከተሞቻችን የውሃና የመብራት አገልግሎት በፈረቃ በሚካሄድባት ሀገር ህግ አልበኝነት ተስፋፍቶና በሶስት በአራት መንግስት የምትመራ በመሰለችበት ሀገር ውስጥ መምህራን፣ የጤና ባለሙያዎች፣ ላባደሮች፣ አርሶ አደሮች፣ የመንግስት ሰራተኞች፣ አዛውንቶች፣ ተፈናቃዮች የእርዳታ ያለ እረድረሱልን የሚበላ የሚጠጣ የሚላስም የለም እያለ ቀንና ሌሊት ጩኸት በሚሰማባት ሀገር ዓለም አቀፉ ማህበረሰብ የዓለምን ህዝብ የእርዳታ እጁን ለኢትዮጵያ ሳይታክት እየተማጸነ በሆነበት አገር መንግስትን ለመገልበጥ ቢሞከር ከመቶ ሺህ ህዝብ በላይ ላልቀርስ ኮሎኔሉ ተሳልቋል። ይህቺ የቁጩ ማስፈራሪያ ዛሬ ለኦሮሞ ህዝብ የቆመ መስሎ ሌላውን ህብረተሰብ ለመምታት እንዳመቸው የሚጠቀምባት ደባ እንጂ ለኦሮሞ ህዝብ ቅንጣትም ደንታ የሌለው ግፈኛ መንግስት ነው። በርግጥ አዳዲስ የኦሮሞ ካድሬዎችን፣ አዳዲስ የኦሮሞ ጀነራሎችን፣ አዳዲስ የኦሮሞ አፋኞችን፣ አዳዲስ የኦሮሞ ዘራፊዎችን፣ አዳዲስ የኦሮሞ ዘቅዝቀው ሰው ሰቃዮችን አፍርቷል ለስልጣኑ መክረሚያ። ይህ ማለት ግን ሰፊውን የኦሮሞ ህዝብ ጥቅም ያስከብራል ማለት አይደለም። ስለዚህ የሹመኛው መንግስት በፖለቲካ በኢኮኖሚው በማህበራዊ ቀውስ ውስጥ የተወጠረ ለህልውናው ሲል የማይጓጥጠው ዳገት የማይጨብጠው ቋጥኝም የማይፈነቅለው ድንጋይም የለም። አገሮቹም ሳይቀሩ በጭንቅና በፈተና ላይ ናቸው። የሄርማን ኮሆንን ንግግር መጥቀሱ ይበቃል። ከወያኔ በላይ ወያኔ፣ ከኦነግ በላይ ኦነግ። እጅቱ እንደዛ የሚያስለፈልፈው ብርክ ያዘው ይህ እሱ የሸለመው የሾመው መንግስት የመጨረሻ ተንኮታፍቶ እንደሚወድቅ በግሃድ ያየ መሆኑን ያስረዳል። እንዴት ደግሞ ምዕራባውያን በቀጥታ በኢትዮጵያ የውስጥ ፖለቲካ ውስጥ ገብተው እንደሚቦጫረቁ ያሳየናል። ይህ መንግስት በከፍተኛ ጣረሞት ላይ ያለና በጣረሞት ህይወት ውስጥ ግን ጥፋት ያደረስ እንደሚችል ዘንግተንም አይደለም። በመሆኑም የኢትዮጵያ ህዝብም የምትጠበቅበትን ጥንቃቄ ድርጅታዊ ብቃትን አጠናክሮ ህብረቱን አጎልብቶ የጠላት መግቢያ በሮቹን ዘግቶ ትግሉ የመኖር ያለመኖር በመሆኑ ሁለገብ ትግሉን አጠናክሮ በግልም በቡድንም በድርጅትም የእንቢተኝነት ትግሉን ማፋፋም አለበት ይኖርበታል። ጠላት ህዝብን ለማሸማቀቅ የሚወስደው እርምጃ ህዝብ ሳይሸበር አይበገሬነቱን ማሳየት ይኖርበታል። እያሳየም ነው። ሹሙ የመጨረሻ ቅሸትናው መደናበር ውስጥ ገብቶ እጅትን ቦጫረቀ መሆኑን ማየት የሚቻለው በአማራ ህዝብ መካከል ከፍተኛ ተቀባይነት አላቸው ተብለው የተጠረጠሩ ሰዎችን ተመርጠው ከተረሸሙ በኋላ ማስተባበል ሲል የሚሰጠው መግለጫ ተቀባይነት ማጣቱና ህዝብ የሹሙን አፈና፣ አፈሳ፣ እስርና የማስፈራሪያ ዲስኩር ጥሶ የእንቢተኝነቱና ቁርጠኝነቱን በግልጽ እያሳየ መሆኑ ይታያል። ይህ የሚያሳየው ምን ያክል ጭንቀት ውስጥ እንዳሉና የሚይዙትና የሚለቁትም ያጡ ከመሆናቸው በላይ ወያኔ ከኋላ ሆኖ እሰር፣ ግደል፣ ደስኩር ሲለው ሲደነፋና ሲያስፈጽም የመቀሌዎቹ ጋኔሎች እየተንከተከቱ ይስቁበታል። ሹሙም ያወደሱት እየመሰለው ከድጡ ወደ ማጡ የፖለቲካ ቀውስ እየገሰገሰ ይገኛል። ዛሬ ሹሙና ተባባሪዎቹ በአማራ ህዝብ ላይ ጦርነት አውጀው በከፍተኛ ደረጃ እየተንከሳቀሱ ባሉበት ሰዓት ጦርነት የታወጀበት የአማራ ህዝብ ሆነ መላው የኢትዮጵያ ህዝብ ኢትዮጵያን እንደ ሀገር ለማስቀጠል ከፈለገ ያለው አማራጭ ይህንን ዘረኛና ጠባብ አምባገነን ኦህዴድ ህወሓት ቡድን በሁለገብ ትግል መንግሎ መጣል አማራጭ የሌለው ብሔራዊ ግዴታም ሆኖ ይገኛል። ስለዚህ ለህዝባዊ እንብተኝነት በአንድነት እንቆም። ኦህዴድ ህወሓት ዘረኛ ቡድን ይወድማል። ኢትዮጵያ በልጆቿ የተባበረ ትግል ለዘላለም ትኖራለች። ድል ለኢትዮጵያ። አቤት አቤት በሉን አቤት
ስንት አይነት ሆድ አለ? አቤት ሆዳይ ስንት አይነት ሆድ አለ? የሚያስተገስድ ወደ መጠጠቂያ የፋሽስቶች ምሽግ ስንት አይነት ሆድ አለ? ስንት አይነት ሆድ አለ? ማቀፋ የበጠሰ በጣም የወረደ ሚዛን የሰበረ ወገን የማገደ ሆዱን ለወያኔ ሰጥቶ በዋለዳግድ ሀገርን የሚያስፈርስ ታሪክን የሚያስነድ ስንት አይነት ሆድ አለ? አይ ይሁዳም ብዛት ወይ ይሁዳም አቤት ይሁድ ማትን ሰፋፊ ቅሪላት ሂደት የነጠጠው አይጠሬ ሽንፈላ ስንት አይነት ሆድ አለ? ጎር ውስጥ ሆድ ያለው ባለ ሁለት ክፍል አንደኛው ለስጋ አንደኛው ለብቅል ከመርገጫ ስትወት ካናት ጠጉሩን የአዳም ዘርነቱን ሰብአዊ ክብሩን ለወያኔ ኢህአዴግ በሆዱ ለውጦት አልታያለ ወገን ሲፈናቀል ህዝብ አገሩ ሲ ብዙዎች አሉ የጨጓሮች ክምር ወያኔ ያዛቸው በስጋ ብዙ ከዶቃ ማሰራ እስከ ጅራት ማብቂያ መጠጠቂያ ወዶች ለሰው ልጅ ማፈሪያ የሉንታ ማያውቁት ዝብት የማይፈሩ በሆዳቸው ብሎ መሆድ የሚያዝ መያት ወዶች ፍሬን የበጠሱ ሞቅ ካለው ገብቶ የሚልከተከሱ በሆድ የሚውሉ በሆድ የሚያድሩ ሆድ የሚንሰራ ስብና አልባ ከዞ ከርከሮ ከጉማሬ ባ አቤት ይሁዳ አይነት ስንት አይነት ሆድ አለ? እሺ ስንት አይነት አይን አለ? አይቶ አይቆረበት። ስንት አይነት አፍ አለ? በሆድ የታሰረ። ስንት አይነት ጆሮ አለ? ሰምቶ አዳፈን። ስንት አይነት ጣት አለ? ቀስር ያዘገ። አቤት 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 የስብና አክል። ስንት አይነት ወር አለ? ማጨፈ የበጠሰ በጣም የወረደ ሚዛን የሰበረ ወገን ያማገደ በሆድ ውስጥ ሰርቶ የሚያስተገስቡ ወገን መጠንቀቂያ ተጓዝጎ ሰራዎች የሚተፈንጉ ብዙዎች አሉ። የጨጓሮች ክምር ወግያን ያዛቸው በስጋ በግል ሁሉን ነገር ባ ሁሉን ነገር ወዳ ሁሉንም ላሰላ ሁሉንም በመላ በሶስቱም ጎተራ አፋቸው ጉልቻ እኛ አናታልፈው ለኔ ከርሴል ውለታቸው ነው ድጋታቸው ነው ቦን ነው ሞታቸው የነገን የሚያስብ ሌላ ልሷቸው ካቻ ምናምን ምናምን ዛሬም ሆዳም ናቸው ሆዶች አቤት ይሁዳ አይነት ስፋትና ጥልቀት የሴት የወንድ ሆዶች ዝርግፍ ጨጓራዎች ከብዙ ከብዙ ከርሶች መሃል የኒ ቆዳላ ፍንቅልቁል የወጣ ዘራዳም የሚያውቃት የግፈኞች ማሻ ሰፊ ትጓላት ለሆዳሞች ሁሉ ተምሳሌ የሚያረጓት የቅሪሎች ንግስት የከርሶች ተገነት የተባዎች ልንት የሆዳሞች መስፈር ከርሷንና አፏን ለቴ ጋዜ ቡላ ወደድ ያስያዘች አንድ አንድ አይጠ ሞገጽ የሚምትባል ከቢተም በኋላም ወደ የተሸከመች አይነት የሚመስሉ የሚዘገንኑ ሰፊ ወዳ ያዘኑ ካውሬው የቤት እንስሳ ተባይን ጨምሮ የተቀላቀሉ ከብዙ ጥቅጠቃ ግልጋሎት በኋላ መቋጠሪያቸው አፋቸው ይላላ ከሆዳሞች ሆዳም በጣም የሚያስጠሉ ከወያኔ ማድ ቤት የተኮለኮሉ አቤት የሆድ መዓት ስንት አይነት ሆዳ ነው በወገንም ባዋኝ ደምረቅ ቋዳሪ በክህነት ውርደት የተነሰነ ከርስ ይዞ ተሽከርካል ሀገሩ ስትፈርስ ወገኑ ሲቆላ ከገዳይ ግራ ቆሙ ጠቅጥቆም ይሞላል አቤት ሆድና ሰው አቤት ሰው አቤት ሰው የሰው ልጅ ከእንስሳ የሚለየው ነገር የነገር አስቦ ዛሬ አስብቶ ማደር ከእንስሳ በላጠ ስብና ከሌለው ከእርሶ አደር የሚሉት የጋማ ከብት ነው የጋማ ከብት እንኳ እስኪሚሞት ድረስ ቁሞ ያገለግላል የሰው ልጅ ከፊቱም ከኋላም ሆድ አዝሎ ከዞረ ለምንስ ይጠቅማል ምንስ ይፈይዳል ቢጥሉትም ያውቃል ቢያኖሱትም ሆዳ ኖሮ ካልጠቀመ ቢጠፋ የማይጎዳ አቤት የሆዳ አይነት ውልደታቸው ለሆድ እድገታቸው ለሆድ በሆን ነው ሞታቸው የነገን የሚያስብ ሌላ ነሷቸው ካቻ ምናምን ምናምን ዛሬም ሆዳም ናቸው አቤት የሆድ አይነት ስንት አይነት ሆዳ አለ ስንት አይነት ቅሪላ ወገኑን ጠብጥቁ በግታቸው